ይህ የጋሻ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሻ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ከአዲስ አበባን እንታደጋት የተላለፈ የትግል ጥሪ። አንደኛ፣ የአዲስ አበባ ከተማ የቀድሞ ህጋዊ ስፋቷ ከነበረው ውስጥ ህገወጥ በሆነ መንገድ ተወስዶ አዲስ አበባን በቀጣይ ለመሰልቀጥ የተቋቋመውን ህገወጡ የሽግግር ከተማ በአስቸኳይ እንዲፈርስ ከፕሪቶሪያው ስምምነት በኋላ በአብይ አህመድና በደብረ ጽዮን ገብረ ሚካኤል መካከል የተደረጉ ሚስጥራዊ ስምምነቶችና የሰሜኑ ፖለቲካ በሁለቱ አመራሮች መካከል በተደረገ ስምምነት ትግራይ ላይ ተቃዋሚዎች ያልተቀበሉትና ያልታቀፉበት አዲስ የብልጽግና ጊዜያዊ መንግስት ማቋቋሚያ ሰነድን አጽድቆ አዘጋጅ ኮሚቴው ይፋ አድርገዋል። ሰላም ጤና ይስጥልኝ ክብራትና ክብራን አድማጮቻችን፣ ይህ ጋሻ የአማራ ድምፅ ራዲዮ የካቲት 26 ቀን 2015 ዓ.ም ስርጭት ዕለተ ሰንበት ፕሮግራም ነው። ጋሻ የአማራ ድምፅ ራዲዮ ዘወትር እሁድ፣ ማክሰኞ፣ ሐሙስና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ አጭር ሞገድ የሚተላለፍላችሁ የእናንተው ድምፅ ሲሆን የዕለቱን ፕሮግራም አዘጋጅቶ የሚያቀርብላችሁ እኔ ወንዶሰን ተክሉ ነኝ። እስከ ዝግጅታችን ፍጻሜ አብራችሁ እንድትዘልቁ በአክብሮት እየጋበዝኩ የኦህዴድና ህወሓት ልዩ ምስጢራዊ ስምምነት ላይ ያተኮረ ልዩ የመረጃ ዜናን ወደ ማቅረቡ አመራለሁ። መልካም ቆይታ። አዲስ አበባን እንታደጋት የተላለፈ የትግል ጥሪ። አንደኛ፣ የአዲስ አበባ ከተማ የቀድሞ ህጋዊ ስፋቷ ከነበረው ውስጥ ህገወጥ በሆነ መንገድ ተወስዶ አዲስ አበባን በቀጣይ ለመሰልቀጥ የተቋቋመውን ህገወጡ የሽግግር ከተማ በአስቸኳይ እንዲፈርስ። ሁለተኛ፣ በአዲስ አበባ ከተማ አስተዳደር ላለፉት 4 ዓመታት በከተማ አስተዳደሩ ሲቪል ሰርቪስ፣ የልማት ድርጅቶች እና ሌሎች ተቋማት ሲካሄድ የነበረው የዲሞግራፊ ቅየራ የቀጠለ በመሆኑ በአስቸኳይ እንዲቆም። ሶስተኛ፣ የኦህዴድ ብልጽግና በአዲስ አበባ ነዋሪ ላይ ያለፍላጎቱ ከህግ አግባብ ውጪ ለመጫን እየሞከረ ያለው የቋንቋና የባህል ተጽዕኖ መፍጠርና ከተማዋን ኦሮማይዝድ ለማድረግ የሚደረገው አካሄድ ያለምንም ቅድመ ሁኔታ በአስቸኳይ እንዲቆም። አራተኛ፣ በአዲስ አበባ ከተማ ላይ ህገወጥ የቤት ግንባታ በሚል ሰበብ ማንነት ተኮር የሆነ ማፈናቀል፣ እንዲሁም በአዲስ አበባ ዙሪያ ባሉ ከተሞች የአዲስ አበባ ነዋሪዎች ቤት ማፍረስና ማፈናቀል በአስቸኳይ እንዲቆምና በህገወጥ መንገድ ቤታቸው ፈርሶ መጠለያ አጥተው የሚኖሩ ወገኖች ችን መንግስት ለፈጸመው ህገወጥ ስራ ካሳ ከፍሎ ወደ ቦታቸው እንዲመልሳቸው እንጠይቃለን። አምስተኛ፣ የአዲስ አበባ ከተማን እያስተዳደርኩ ነው የሚለው ትረኛው የኦህዴድ መንግስት በአዲስ አበባ ህዝብ ላይ የተጋረጠውን የኑሮ ውድነት ችላ በማለቱና ህብረተሰቡ ለከፍተኛ የኑሮ ውድነት የተጋለጠ በመሆኑ ከወቅቱና ከህዝቡ ፍላጎት አንጻር የቅድሚያ በመስጠት የተጋረጠውን የኑሮ ውድነት የማረጋጊያ እርምጃዎችን በአስቸኳይ እንዲወስድ። በዚህም መሰረት እነዚህንና በቀጣይ የምንገልጻቸውን ጥያቄዎች እጅግ በጣም በአጠረ ጊዜ ምላሽ የማናገኝ ከሆነ ሁሉን አቀፍ የህብረተሰብ ንቅናቄ ለመፍጠር ዝግጅታችንን እየጨረስን መሆኑን እየገለጽን በየአካባቢው ያለ የአዲስ አበባ ነዋሪ በቀጣይ ላለብን የሞት ወይም የህይወት ሽረት ትግል ተዘጋጅቶ እንዲጠብቀንና በየአካባቢው ያሉ አደረጃጀቶችን በማጠናከር እንዲጠብቀን ጥሪ እናስተላልፋለን። ከአዲስ አበባን እንታደጋት ጊዜያዊ አስተባባሪ ኮሚቴ አዲስ አበባ ኢትዮጵያ። ስቱታይ ቅድ ማለም ጥበብ ተሳሽ አማራ ለስልጡን ህዝቦች የሃሮሃን የተጠብብ ሐውልታቁም መግነስ ያነሰ ድንጋይ ፈልጠን አለጠን ድንጋይ ፈልጠን አለጠን። የሁለቱ ኃይሎች ምስጢራዊ ስምምነትና የሚያስከትለው ፖለቲካዊ እድምታ። በአብይ አህመድና በህወሓቱ ደብረጽዮን ገብረ ሚካኤል መካከል በተደረገ ስምምነት ትግራይ ላይ ተቃዋሚዎች ያልተቀበሉትና ያልታቀፉበት አዲስ የብልጽግና ጊዜያዊ መንግስት ማቋቋሚያ ሰነድ አዘጋጅ ኮሚቴው ያጸደቀ ሲሆን የትግራይ ተቃዋሚ ፓርቲዎችና ጀነራል ጻድቃን ገብረትንሳኤን ጨምሮ እንዳልተካተቱበት ማወቅ ተችሏል። የሚቋቋመው አዲሱ የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያውን ስምምነት ሰነድ በተጣረሰ ሁኔታ የህወሓትን ድርጅታዊ ህልውናን ያስቀጠለ ብቻ ሳይሆን በአብይና በደብረ ጽዮን መካከል በተደረጉ ምስጢራዊ ድርድሮችና ስምምነቶች መሰረት ህወሓት የትግራይ ብልጽግና በመሆን ክልሉን እንዲመራ እቅድ መውጣቱን ጋሻ የአማራ ድምፅ ራዲዮ ያነጋገራቸው ዲፕሎማቶችና ምንጮች መረጃ ይጠቁማል። ጋሻ ማራ ባለፈው ሳምንት ስርጭት ከፕሪቶሪያ ስምምነት በኋላ ለትግራይም ሆነ ለኢትዮጵያ ህዝብ ይፋ ያልተደረገ ምስጢራዊ ስምምነት በአብይ አህመድና በደብረ ጽዮን ገብረ ሚካኤል መካከል መደረጉን መዘገባችን ይታወሳል። የእነዚህ ሁለት ኃይሎች ምስጢራዊ ስምምነት ያተኮረው አንደኛ በተጠያቂነት ጉዳይ ላይ፣ ሁለተኛ በህወሓት ድርጅታዊ ህልውና መክሰምና ያለመክሰም ጉዳይ ላይ፣ ሶስተኛ በወልቃይት ጠገዴና ራያ ጉዳይ ላይ ሁለቱ ባለስልጣናት በድብቅ ባደረጉት የእከክልኝ ልከክል ምስጢራዊ ስምምነት መሰረት በአብይ አህመድ በኩል በፕሪቶሪያው ስምምነት ሰነድ መሰረት የህወሓትን ድርጅታዊ ህልውናን አፍርሶና እንዲከስም አድርጎ አዲስ ከሁሉ የተውጣጣ የትግራይ ጊዜያዊ አስተዳደር መንግስት እንዲቋቋም ከማድረግ ይልቅ የህወሓት ድርጅታዊ ህልውና ቀጥሎ የትግራይ ብልጽግና ሆና አዲሱን ጊዜያዊ አስተዳደር እንዲመራ መስማማቱን ነው የምንጮቻችን መረጃን በመጥቀስ በባለፈው ሳምንት ዘገባችን የገለጽ ነው። በዚህም መሰረት በደብረ ጽዮን ሿሚነት የትግራይ ጊዜያዊ አስተዳደር አዘጋጅ ኮሚቴ መሪ የሆነው ታደሰ ወረደ መሪነት የተቋቋመው ኮሚቴ 18 ካቢኔ ሚኒስትሮችን ያቀፈ ጊዜያዊ አስተዳደር የተዋቀረ ሲሆን ከ18ቱ ካቢኔ ሚኒስትር ውስጥ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት የፕሬዚዳንትነቱን ወንበር ጨምሮ 10ሩን በመውሰድ የጊዜያዊው አስተዳደር መንግስትን የአንበሳ ድርሻ ወይም 60% ያህል እንዲይዝ የረቀቀ ሲሆን በታደሰ ወረደ የሚመራው የትግራይ መከላከያ ኃይል ወይም ቲዲኤፍ ተብሎ የሚጠራው የምክትል ፕሬዚዳንትነትን ጨምሮ 2 የሚኒስትር ካቢኔ ስልጣን ሲይዝ 6 የካቢኔ ስልጣኖች ለተቃዋሚ ተመድቦ ተቃዋሚዎቹ ያልተቀበሉት መሆኑን ነው ማወቅ የተቻለው። ከፕሪቶሪያው ስምምነት በኋላ በኦህዴዱ አብይ አህመድና በህወሓቱ ደብረ ጽዮን ገብረ ሚካኤል መካከል ለተደረገው ምስጢራዊ ስምምነት ዋና መንስኤ በአብይ አህመድ በኩል በመንግስታቱ ድርጅት ሰብአዊ መብት ኮሚሽን በኩል እየተካሄደ ባለው የምርመራ ሂደት ራስን ሙሉ በሙሉ ከተጠያቂነት የማውጣት ጉዳይ ትልቁ የመቀራረቢያ ነጥብ መሆኑን ምንጮቻችን ገልጸው፣ በደብረ ጽዮን በኩል ደግሞ የህወሓት እንደ ድርጅት ፈርሶ ሌላ አዲስ ሁሉን አቀፍ ጊዜያዊ አስተዳደር መመስረት ለደብረ ጽዮንና ለቡድኑ ወደ አብይ ጉያ ስር እንዲሸጎጡ ያደረጋቸው ክስተት ናቸው በማለት ገልጸዋል። በዚህም መሰረት በአብይና በደብረ ጽዮን መካከል በተደረጉ ምስጢራዊ ድርድሮችና ስምምነቶች መሰረት አብይ መራሹ የብልጽግና መንግስት አንዳችም የሚወክለው ሰው ሳያስፈልገውና በአንጻሩም በደብረ ጽዮን መራሹ ትህነግ የብልጽግና ተጠሪነት የትግራይ ጊዜያዊ አስተዳደር መንግስትን እንዲመራ ከስምምነት ላይ መደረሱን ነው ማወቅና ማረጋገጥ የቻልነው። ጋሻ የአማራ ድምፅ ራዲዮ በባለፈው ሳምንት ዘገባ ይህንን የሁለቱም መሪዎች ምስጢራዊ ስምምነትን ለጆሮ ካበቃ በኋላ በሳምንቱ መግቢያ ላይ የህወሓቱ ጌታቸው ረዳ በሀገር ውስጥ ለሚታተመው ሪፖርተር ጋዜጣ ላይ ቀርቦ እኛ ከፌዴራሉ መንግስት እውቅናና ስምምነት ውጪ አንዳችም የምንሰራውና የምናደርገው የምናስተላልፈውን ውሳኔ የለም በማለት መመስከሩ ይታወቃል። የአብይ አህመድና የደብረ ጽዮን ገብረ ሚካኤል የእከክልኝ ልከክል ምስጢራዊ ስምምነት በትግራይና በአማራ ህዝብ ላይ ታላቅ ደባና ሴራ ያነገበ መሆኑን ጋሻ የሁለቱን ስምምነት አፈጻጸም በመገምገም መረዳት ችሏል። በትግራይ በኩል ከ1.2 ሚሊዮን በላይ የትግራይ ተወላጆች ህይወታቸውን ባጡበት ጦርነት ፍተኛ የሰብአዊ መብት ረገጣ ፍትህ ሊሰጠን ይገባል የሚለውን ጥያቄያቸውንና ጎን ለጎን ደግሞ ከ50 ዓመት የትህነግ አገዛዝ ተላቀን የራሳችንን ሁሉን አቀፍ መንግስት እንመሰርታለን ብለው ተስፋ ያደረጉትን የሚነጥቅና የሚቀብር ስምምነት ሲሆን፣ በአንጻሩም በአማራ በኩል በጦርነቱ ለደረሰው እልቂትና ውድመት ተጠያቂን ለፍትህ የማቅረብን ጥያቄውን የሚቀብረና በከፍተኛ መስዋዕትነት ያስከበረውን የወልቃይት ጠገዴ ሰቲት ሁመራና ራያ ጉዳይ ላይ የቀዝቃዛ በረዶ ውሃ የቸለሰ የፖለቲካ ቁማር መፈጸሙን ነው ጋሻ የአማራ ድምፅ ራዲዮ ማረጋገጥ የቻለው። በአብይ አህመድና በህወሓቱ ደብረጽዮን ገብረ ሚካኤል መካከል በተደረጉ ምስጢራዊ ስምምነቶች መሰረት የዓለም አቀፉን ማህበረሰብ ማለትም የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽንን የጦርነቱን ተጠያቂዎችን ለፍትህ የማቅረብን እቅድና ውሳኔን አዲስ አበባና መቀሌ እኩል በመቃወም ተመድ በመካከላችን ጣልቃ እንዳይገባ ብሎ ለማገድ ያቀዱ ሲሆን፣ ይህንን እቅድ ተፈጻሚ ለማድረግ ትግራይ ላይ የአብይ ብልጽግና የሚዘውረው የትግራይ ብልጽግና የማስቀመጡን ፍላጎት ምርጫ የሌለው ውሳኔ ሆኖ በመገኘቱና ይህንን ሚና ለመጫወት ለስልጣኑ እጅግ የቋመጠው የደብረ ጽዮን ቡድን የብልጽግናን ጥምቀት ተጠምቆ ሙሉ በሙሉ የአብይ አህመድ ታማኝ አገልጋይ ለመሆን በመስማማቱ ደብረ ጽዮን መራሹ መንግስት በጊዜያዊ አስተዳደርነት እንዲሰየም መደረጉን ነው ማወቅ የተቻለው። በአብይ በኩል የትግራዩን ደብረ ጽዮን መራሹን የህወሓት ብልጽግናን ጊዜያዊ አስተዳደርን በትግራይ ህዝብ ዘንድ ተቀባይነት ያለው ቅብልነትን የተላበሰ ለማድረግ፣ አንደኛ ጊዜያዊ አስተዳደሩን ሙሉ በሙሉ በህወሓት አመራር ስር ማድረግ፣ ሁለተኛ የፌዴራሉ መንግስት የትግራይ መልሶ ግንባታ ለማሳለጥ ዓለም አቀፉ ማህበረሰብ የማስተባበር መሪ ስራን በግንባር ቀደምትነት መስራት፣ ሶስተኛ የወልቃይት ጠገዴ ሰቲት ሁመራንና የራያን ጉዳይ ከአማራ እጅ ነጥቆ ለትግራይ ማስረከብ በቀዳሚነት የተቀመጡ ስትራቴጂዎች መሆናቸውን ማወቅ ተችሏል። በተጨማሪም የፌዴራሉ መንግስት የፕሪቶሪያውን ስምምነት በመጣስ የትጥቅ መፍታቱን ተግባር ማለትም የህወሓት ትጥቅ መፍታትን ተግባር ሙሉ በሙሉ በመሰረዝና በአንጻሩም የመከላከያ ሰራዊቱን ትጥቅና ስንቅ ትግራይ ላይ ጥሎ እንዲወጣ በማድረግ ደብረጽዮን መራሹን የትግራይ ጊዜያዊ አስተዳደር በወታደራዊ ኃይል እንዲጠናከር እያደረጉ ጎን ለጎን የአማራን ልዩ ኃይልና የአማራን ፋኖ ከወልቃይት ጠገዴና ከራያ በማውጣትና ብሎም የፌዴራሉ መንግስት እያሳደደ ትጥቅ በማስፈታትና በማፍረስ ምቹ ሁኔታን የመፍጠር ስራ ተወጥኖ እየተተገበረ መሆኑን ነው ጋሻ ማረጋገጥ የቻለው። የሁለቱን ምስጢራዊ ስምምነትና ስምምነቱን ተከትሎ በትግራይ እየተፈጸሙ ያሉ አንዳንድ እርምጃዎችን ተከትሎ በሀገር ውስጥ ያሉና አማራ ተኮር የሆኑ ሚዲያዎች፣ አንቂዎች፣ ፖለቲከኞች ህወሓት በፌዴራሉ መንግስት ቸልተኝነት የፕሪቶሪያውን ስምምነት በመጣስ ተዋጊዎቹን በወልቃይት ጠለምት ግንባር፣ በራያ ቆቦ ግንባር ወደፊት እያስጠጋ በማሰለፍ ላይ ነው እያሉ ህወሓትን ሲከሱ ሲተቹና የፌዴራሉ መንግስትም ይህንን እንቅስቃሴ እንዲያስቆም መረጃን ሲሰጡ ማየትና መስማት ቢቻልም በጋሻ አማራ ራዲዮ በኩል ግን ከውስጣዊ ምንጮቻችን በኩል ያገኘነው መረጃ መሰረት ድርጊቶቹ በፌዴራሉ መንግስት ቸልተኝነትና እንዝላልነት ምክንያት እየተፈጸሙ ያሉት ትንኮሳዎች ሳይሆኑ በሁለቱ መካከል በተደረገ ምስጢራዊ ስምምነት መሰረት በፌዴራሉ መንግስት ውሳኔ ሰጪነት የተተገበረና እየተተገበረ ያለ የስምምነት ተግባር መሆኑን ነው ማረጋገጥ የቻልነው። በአብይ መራሹ ኦህዴድና በአማራ ብልጽግና መካከል እስከ ዛሬ ድረስ ይፋ መሆን በሚገባው ደረጃ ይፋ ያልሆነ ከፍተኛ ያለመግባባትና ውስጣዊ ልዩነት የተፈጠረ መሆኑን ጋሻ ማወቅ ችለዋል። የሁለቱ ድርጅቶች ማለትም የኦሮሞ ብልጽግና ኦህዴድና የአማራ ብልጽግና ብአዴን መካከል የተፈጠረው ልዩነት ከጦርነቱ ማግስት በተለይም ከፕሪቶሪያው የኦህዴድና የህወሓት ስምምነት በኋላ ወደ ተግባራዊ ፈጻጸም ደረጃ ላይ በደረሱበት ወቅት በተለይም የኦሮሞ ብልጽግና ወደ አማራ ክልል ሄዶ የትግበራ ስምምነቱን አፈጻጸም ላይ የአማራ ክልል መንግስት ሚናን መግለጽ በጀመሩበት ወቅት ልዩነቱ እንደጀመረ የደረሰ መረጃ ያመለክታል። ይህ የፕሪቶሪያ ስምምነት አተገባበር የፈጠረው ልዩነትና ክፍተት ሳይፈታ በሀገር አቀፍ ደረጃ የተፈጠሩ በርካታ ክስተቶች በተለይም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የተከፈተውን መንግስታዊ ጸረ ኦርቶዶክስ ዘመቻ በሁለቱ ግንኙነት ላይ መጠነ ሰፊ ተቃርኖንና ልዩነትን በመፍጠር እንዳባባሰው መረዳት የተቻለ ሲሆን በአብይ በኩል ህወሓትን አጋር አድርጎ ወደ ብልጽግና ለማምጣትና በአማራ በኩል የተነሳበትን ጥያቄ አምቆ ለማፈን የወልቃይት ጠገዴ ሰቲት ሁመራንና የራያን ጉዳይ ለህወሓት አሳልፎ የመስጠት ጅማሮ የአማራን ተዋጊ ኃይል በትግራይ ተዋጊ ኃይል አተናንቆ የመቆጣጠር እቅድና ፕላን ማውጣቱን ነው ማረጋገጥ የተቻለው። ወደ ትግራይ ስንመለስ ልክ እንደ ደብረ ጽዮን ገብረ ሚካኤል ታማኝነቱን ለአብይ እንደሰጠ ያረጋገጥ ነው ጀነራል ታደሰ ወረደ የደብረ ጽዮን ምክትል በመሆን ቲዲኤፍን ይመራል ተብሎ የተቀመጠ ሲሆን በጦርነቱ ወቅት ወሳኝ ሚና የነበረው ጀነራል ጻድቃን ገብረትንሳይ ግን እንዳይካተት መደረጉን ነው መረዳት የተቻለው። የትግራይ ጊዜያዊ አስተዳደር መስራች አዘጋጅ ኮሚቴ በጠራው ጉባኤ ላይ እንዲሳተፉ ጥሪ ከቀረበላቸው መካከል ሶስት ፓርቲዎች ጥሪውን ባለመቀበል ያልተሳተፉ ሲሆን በጉባኤው ተሳታፊ በመሆን ብቸኛው የተቃዋሚ ፓርቲ የሆነው አሲምባ ዲሞክራሲ ፓርቲ የጊዜያዊ አስተዳደሩን የመዋቅር ፎርሙላን ነቅፎ አጉዞታል። የፓርቲው ሊቀመንበር አቶ ሃጎስ ወልዱ ህዋት በሲቪክ ማህበራትና በሌላ ስም አብዛኛውን የስልጣን መዋቅር ለመጠቅለል እየሰራ ነው ሲል ይናገራል። ከሂደቱ ራሳቸውን ካገለሉ የፖለቲካ ፓርቲዎች መካከል የሆነው የትግራይ ነጻነት ፓርቲ በበኩሉ በትግራይ ሊቋቋም የታሰበው ጊዜያዊ አስተዳደር አካታች እንዳይሆን ሆን ተብሎ ተቃዋሚን የማግለል ስራ በህዋት በኩል ተፈጽሟል በማለት ህዋትን ከሰዋል። የፓርቲው ኮሚኒኬሽን ኃላፊ ዶክተር ደጀን መዝገብ ሲናገር የህዋት አጃቢ ለመሆን ወደ ሂደቱ አንቀላቀልም በማለት ሂደቱን በአጠቃላይ ኮንኖታል። ይህ ማለት የአብይና ደብረ ጽዮን ሚስጥራዊ የስልጣን ስምምነት የጦርነቱን ዋና ተዋናይ እንደነ ጀነራል ጻድቃን ገብረትንሳኤን ጨምሮ በአጠቃላይ የትግራይ ተቃዋሚ ፓርቲዎችን ያገለለና በአብይና በደብረ ጽዮን የሚዘወር ታማኝነቱን ለአብይ ብልጽግና ያረጋገጠ የትግራይ ብልጽግና ጊዜያዊ መንግስት ለመመስረት መወሰኑን ነው የሚያሳየን። ክብራትና ክብራን አድማጮቻችን፣ የዕለቱ ልዩ የመረጃ ዜና በዚህ እንደመድማለን። ቀሪ የውይይት ፕሮግራም ይጠብቃችኋል። መልካም ቆይታ።
ባለጸጎች የቤት አማራ ባለርስቶች ሀገር በፊት ሀገር ይሁን የኢትዮጵያ መስራች ህዝቦች
አማራ ነን ነባር ህዝቦች ባለ ታሪክ ባለገድል ጊዜ አቅንቶን የማንበድል
ዘመን ገፍቶን የማንጎድል የጊዮን ባለጸጎች የቤት አማራ ባለርስቶች ሀገር በፊት ሀገር ይሁን የኢትዮጵያ መስራች ህዝቦች
አማራ ነን ነባር ህዝቦች ባለ ታሪክ ባለ ገድል ጊዜ አቅንቶን የማንበድል
ዘመን ገፍቶን የማንጎድል እንደ ንር
አብረን የታተን
እንደ አንበሳ
የተከባበን
አማራ ነን ስጡን ህዝቦች ተዋህደን ደስተን ይኖር እንደ ንር
አብረን የታተን
እንደ አንበሳ
የተከባበን
አማራ ነን ስጡን ህዝቦች ተዋህደን ደስተን ይኖር።
ክብራትና ክብራን አድማጮቻችን፣ እየተከታተላችሁት ያለው ጋሻ የአማራ ድምፅ ራዲዮ የዛሬ የካቲት 26 ቀን 2015 ስርጭት ፕሮግራም በመርሃ ግብራችን መሰረት ሁለተኛውን የውይይት ፕሮግራም እነሆ ጀምረናል። የኢትዮጵያ ሙስሊሞች ንቅናቄ ህብረት በሰሜን አሜሪካና የዲሲ የጋራ ግብረ ኃይል አመራር አባል ወንድሜ አቶ ዑመር ሽፋ የዛሬ እንግዳችን ነው። አቶ ዑመር ሽፋ፣ የፕሪቶሪያው ሰላም ስምምነት መጣስ ሙሉ በሙሉ አለመተግበር ማንን ይጎዳል? ማንን ይጠቅማል? ከምንስ አንጻር ነው የአብይ መራሹ መንግስት ከህዋት ጋራ እስከ መፋቀር እና እስከ መጋባት ደረጃ የደረሰው ብለህ ታምናለህ? አቶ ዑመር
በጣም አመሰግናለሁ ወንድም ወንዴ። ይሄ ጥያቄ በደንብ መፈተሽ አለበት። በአሁኑ ሰዓት ሁላችንንም ምን እየተሰራ ነው፣ ምን መሬት ላይ እየወረደ ነው የሚለውን አጣርቶ ለማወቅ ውዥንብር ውስጥ የተገባበት ሁኔታ አለ። የኦህዴድና የህወሀት ስምምነት የፕሪቶሪያው ስምምነት ማለት ነው መጀመሪያ ላይ እንደወጣው እንዳልሆነ በግልጽ እየታየ ነው ያለ። ስምምነቱ ከሚፈቅደው በላይ በጣም የተቀራረቡ ይመስላል። ማለት ምንድን ነው? በተለይ አንቀጽ 15 ሁለቱ አካሎች ተገናኝተው ስምምነቱን በፈለጉ ጊዜ በጋራ ማሻሻል ይችላሉ የሚለውን ተጠቅመው ይመስለኛል እንዳለ በአጠቃላይ ስምምነቱን እየቀየሩት ነው ማለት ይቻላል። ሁለቱን ብቻ በሚጠቅም መጀመሪያም ሲወጣ ብዙ ጥያቄ ተነስቶበታል ስምምነቱ። ምክንያቱም ሌሎችን አካላት፣ ባለድርሻ አካላት፣ ስቴክሆልደር ያላካተተ ስለሆነ ለምሳሌ አማራውን እና አፋሩን በሁለቱ መሀል በተደረገው ጦርነት ልበል ሁለቱ ናቸው ጦርነቱን ያነሳሱት ማለት ይቻላል። ምንም እንኳ ህወሀት ቢጀምረውም እነዚህ የተገለሉ አካሎች ብዙ ጉዳት የደረሰባቸው ህዝቦቻቸው የተፈናቀሉ በብዛት የሞቱ እነዛን ያላካተተ ስለነበረ ያው ለሁለቱ ብቻ እንጂ በአገሪቱ ላይ ሰላም ለማምጣት ተብሎ የተደረሰ ስምምነት እንዳልሆነ ግልጽ ነበረ ለብዙዎቻችን። እና አሁን ቀደም ብዬ እንዳልኩት አንቀጽ 15ን በመጠቀም ከሚፈለገው በላይ ርቀው እየሄዱ እየለዋወጡት ይገኛሉ። ለምሳሌ ህወሀት ከባድ መሳሪያዎችን ማስረከብ ነበረባት በስምነቱ መሰረት። አሁን እንደምንሰማው ግን ከባድ መሳሪያዎች አላስረከበችም። ነገር ግን ለይስሙላ የወላለቁ ያረጁ 2-3 የሚሆኑ በፎቶግራፍ ላይ ታይተዋል። ከዛ ውጭ ግን የሆነ ነገር የለም። በአጠቃላይ ግን አሁን እንደሚወራው ከሆነ በምንም አይነት ተለክቶ ሊታይ የሚችል የትጥቅ መፍታት በህወሓት በኩል እንዳልተደረገ ነው የምንሰማው። እንዳለ መሳሪያዋን ቀላል መሳሪያም ቢሆን የነፍሰ ኮፍ መሳሪያም ቢሆን በፍጹም እንዳላስረከቡ ነው የሚነገረው። እና እዚህ ላይ ሁለቱም አንድ ላይ ሆነው ስምምነቱን ጥሰውታል ማለት ከሌሎቻችን አንጻር ሲታይ፣ ምንም እንኳ እንከን የሞላበት ስምምነት ቢሆንም ሲጀመርም ማለት ነው። ያ ነው። ሌላው ሁለቱ አሁን የተቀራረቡትና ፍቅረኛ የሆኑ ስምምነቱን ስራ ላይ ለመዋል ሳይሆን ከአሁን ቀደም የተጎዱትን ህዝቦች ይበልጥ ለመጉዳት እንደሆነ ግልጽ ነው። ለምሳሌ አማራውን እነዚህ ሁለት ስብስቦች፣ ሰይጣናዊ ስብስቦች ህወሓትና ኦህዴድ ወይም የኦሮሞ ብልጽግና አማራውን ለማጥቃት ትልቅ ዝግጅት አድርገዋልም። እንደዚሁም ደግሞ ህወሓት በአዲጎሹ በኩል ጦርነት ከፍቷል። በላይም በኩል በራያም በኩል እንደዚሁ እንቅስቃሴና ስልጠና በህወሓት በኩል እየታየ ነው፣ እየሰማን ይህን ሁሉ። እንደዚሁም ደግሞ ስምምነቱን በሚጻረር መልኩ እዚህ ላይ ልብንል የሚገባው ምንድነው፣ ስምምነቱ ብዙ እንከኖች አሉ። ግን እንደዛም ሆኖ ያንን በሚጻረር መልክ ህወሓት መሳሪያ ማስረከብ ሲገባው ሳያስረክብ ባለበት ሁኔታ መከላከያ ከዛ አካባቢ ከትግራይ አካባቢ ሲወጣ መሳሪያ ከባድ መሳሪያዎች ለህወሓት ትቶ እንደወጣ ነው የሚነገረው። ይሄም ምንድን ነው? ቀደም ብዬ እንዳልኩት አሁንም እነዚህ ሁለት ሰይጣናዊ ኃይሎች የአማራን ህዝብ በተለይ የአፋራንም ሊሆን ይችላል ለማጥቃት ቀደም ብዬ እንደጠቀስኩት እየተሰናዱ እንደሆነ ነው። እየተናበቡ በአማራው ላይ ሰፊ ዘመቻ ሊጀምሩ እንደሆነ ግልጽ እየሆነ መጥቷል፣ በጣም በሚያሳዝን ሁኔታ። እንግዲህ ከዚህ ባሻገር ደግሞ የሁለቱ መቀራረብ፣ መላላስ፣ ጫግላ ውስጥ መሆን የሚያመላክተው አማራውን ኃይል በተለይ አማራውን የሚወክሉትን በፌዴራል መንግስት በኩል አብይ አህመድ በተለያየ ምክንያት እያፈናቀለ በህወሓት ሰዎች ሊተካ እንደሆነ፣ ይሄ ማለት ደግሞ የሚመጣው ዘመን በተለይ ለአማራው እጅግ በጣም የሚያሳስብና አደገኛ እንደሆነ የሚያመላክት ነው። ሁለት ጠላቶቹ እጅ ለእጅ ተያይዘው ከላይ ስልጣን ላይ አንድ ላይ ሆነው አገሪቱን ማስተዳደር ከጀመሩ ይሄ ለአማራው የመከራ ዘመንን የሚያመላክት ይሆናል ብዬ እገምታለሁ። በብዙ መንገድ አማራው ሊጎዳ ይችላል። ኦህዴድ ብልጽግና የአማራን ግዛት የሚመኛቸው አሉ፣ ብዙዎች አካባቢዎች እነዛን መውረር ይችላል። በስተሰሜን በኩል ደግሞ ህወሓት ወልቃይትና ጠገዴን ራያን መልሳለሁ እያለ ስለሚፎክር ዘመቻውን ይቀጥላል ማለት ነው። ወረራውን እንደገና በነዚህ አካባቢዎች ብቻ ሳይሆን አልፎም ሊሆን ይችላል፣ አልፎም የአማራን ግዛት ሊይዝ ይችላል የሚል ግምት አለኝ እኔ በበኩሌ። እና በአጠቃላይ ለአገሪቱ እነዚህ ሁለት ስብስቦች ጥምረት ፈጽሞ የሚበጅ አይደለም። አገራችን ውስጥ ሰላም የሰላም ጮራ የሚፈነጥቅበት ጊዜ እየራቀ እንደሚሄድ ነው የሚታ እኔ በበኩሌ። በዚህ አይነት ከሆነ የኑሮ ውድነት እንደምናውቀው ነው ከቁጥጥር ውጭ ወጥቷል። እሱም ደግሞ የሆነ ተብሎ በአብይ አህመድ መንግስት ተብዬው የሚደረግ እንደሆነ እናውቃለን። ብዙ ማስረጃዎች አሉ። የተለያዩ አሻጥሮች እየተሰሩ ኑሮ እንዲወደድ እየተደረገ ለሌላው ህዝብ፣ ኦሮሚያ ውስጥ ላለው ህዝብ አይደለም። የቦረናን እንቶውና ለብቻው የቦረናን ረሃብ ግን በአጠቃላይ አሁን እንደሚታየው አዲስ አበባ ውስጥ በተለይ ከፍተኛ የሀብት ሽግግር ተደርጓል። ከሌሎች ወገኖች ወደ ኦሮሞዎቹ የገባበት ሁኔታ በግልጽ እየታየ ነው እና እነሱ ውስጥ ለውስጥ ይህን የተዘረፈ ገንዘብ በሙስናም ሊሆን ይችላል፣ ከስራ በማባረር እና እንዲሁም ደግሞ ትላልቅ ተቋሞችንም በቁጥጥር ስር በመዋል ይሆናል። ገንዘብ በነሱ መሀል ማለት ነው፣ በኦሮሞዎቹ አካባቢ በነሱ መሀል አዲስ አበባም ውስጥ ሆነ ከዛው ትልቅ ፍሰት ስላለ እነሱ አይቸግራቸው። የኑሮ ውድነት ጥሬ ገንዘብ እስካላቸው ድረስ በብዛት በእነሱ እጅ እስከሆነ ድረስ እንደሌላው የኑሮ ውድነት አፌክት አያረጋቸውም እና ይህም ደግሞ ግንዛቤ ውስጥ መግባት አለበት። የኑሮ ውድነት ሲባል ሁሉንም የኑሮ ውድነት የሚያሰቃየው ተደርጎ ነው የሚታየው። እንደሱ አይደለም። ይሄ በዲዛይን የመጣ የኑሮ ውድነት አብይ አህመድ 8 ኮንቴይነር ብር አሳትሞ ቤተ መንግስት ውስጥ እንዳስገባ እናውቃለን። እና ያ ብር አብይ አህመድ በሚፈልገው መንገድ እየወጣ እነሱ መሀል እንደሚሰራጭ መገመት አያዳግም። እንግዲህ በሌላ በኩል ከሚዘርፉትም በተጨማሪ ማለት ነው እና ብዙ ነገሮች ውድ ቢሆኑም
አቶ ዑመር
ለነሱ ሰዎች አይደለም ይሄ
አቶ ዑመር
ውድነት አቤት
የህዋትና የኦህዴድ መፋቀር መስማማትና ለየት ያለ ይሄ ምስጢራዊ ስምምነት በኢትዮጵያ ላይ በተለይ ደግሞ ለአማራው ጨለማ ዘመን ያመጣል ያልከውን ሀሳብ ተቀብዬ ለእኔ ደግሞ ከጨለማ ይልቅ ብርሃን የሚያመጣ ሆኖ ነው የሚታየኝ። ምክንያቱም የአብይ መራሹ የብልጽግና መንግስት የጀርባ አጥንት የድጋፍ ምንጭ የአማራ የኢትዮጵያ ኃይሎች እነዚህ ካፒታላይዝድ ያደረገው በጸረ ቲፒኤልኤፍ አጀንዳ መዙን ዛሬ እነዚህ ኃይሎች አጠቃላይ ከሱ እጅ ይወጣል፣ አዴን ጭምር ማለት ነው። በአዴን እና ህወሓት አንድ አልጋ ላይ ወይ ደግሞ አንድ ማዕድ ላይ በዚህ ስቴጅ ይቀርባሉ መቅረብ ይችላሉ ብያላም። በሁለተኛ ደረጃ የአብይ በጣም በድጋፍ የአብይ መንግስት የጀርባ አጥንት የሆነው የኤርትራን መንግስት ያጣል። ሙሉ በሙሉ የኤርትራ መንግስት ከአብይ ጎን የሚሰለፍበትን መንገድ ያጣል ማለት ነው። እነዚህ ነገሮች የሁለቱ ፍቅር ብቻ በእኛ በኢትዮጵያውያን በአማራ ኃይሎች ላይ በኤርትራ ኃይሎች ላይ ኢምፓክት ፈጥሮ ያጨልማል ብለታ ያለ እኔ አሁን እንደ ጥሩ ፖዘቲቭ አየዋለሁ። እንደውም ስምምነታቸው ጥሩ ነው ብዬ ነው የማስበው። ምክንያቱም ስርዓቱን ለመፋለም የሚያበቃ ጠንካራ በርካታ ድጋፍ ያለው ኃይል ይወጣል ብዬ ነው የማየው። እና ይህን እንዴት ታየዋለህ አቶ ዑመር?
ልክ ነህ ወንዴ። ነገር ግን አሁን መሬት ላይ ያለውን ነው እኔ የምነግረው። አንተ የምትነው እርግጥ ወደፊት ሊሆን ይችላል የምንለውን ነገር ነው። ላይሆንም ይችላል። አንተ ያልከው ነገር ትክክል ሆኖ ሳለ መሬት ላይ የምናየው አይደለም። አሁን ለጊዜው መሬት ላይ ያለው ነገር ይዘን ስናይ በተለይ ለአማራ ሕዝብ ወደፊት የሚመጣው ይበልጥ አስጊ እና ጨለማ ነው ብዬ ነው እኔ የማምነው። ገና የአብይን መንግስት ለመቃወም በድምፅ አዲስ አበባ ውስጥ እርግጥ ብቅ ብቅ እየተባለ ነው። ወጣቱ ከአድዋ ድል በዓል ጋር ተያያዘ ወጥቶ የተገደሉም አሉ፣ በመርዝ ጭስ የተበተኑም አሉ። ነገር ግን ያ ወደፊት አሁን ያለውን ሁኔታ ለጊዜው አልለወጠውም። እርግጥ ወደፊት ተስፋ እናደርጋለን ነገሮች ሊለወጡ ይችላል ብለን፣ ግን አሁን ያለውን ስናየው ግን እንደዛ አይደለም። በኤርትራ በኩል ያልከው እርግጥ ለውጥ ሊኖር ይችላል፣ የፖሊሲ ለውጥ በኢሳያስ አፈወርቂ በኩል። ምክንያቱም ኢሳያስ በተለይ የህወሓትን መግነን አይፈልግም፣ እንደ ስጋት ስለሚቆጥር ህወሓትን ምንጊዜም ቢሆን አይፈልግም። እና ያ ለአማራው ህዝብ ምናልባትም ለአፋሩ ጥሩ ሊሆን ይችላል፣ ግን ያ ወደፊት የምናየው ነገር ነው። አሁን ላይ ግን ያለው ሁኔታ የኑሮ ውድነት የሚያሰቃየው እና አብይ የሆነ ብለው አሻጥር እየሰሩ ታርጌት ያደረጉትን ህዝብ ነው። አማራውን እና ወላይታውን፣ ጉራጌውን፣ ሌላውንም ኑሮ የተወደደበት ያ ነው። ምናልባት በተወሰነ ደረጃ መሀል ሀገር የሚኖሩ የትግራይ ተወላጆችን ሊሆን ይችላል። እና እኔ በዛ መልክ ነው። ዋናው ነገር ምንድን ነው? በፕሪቶሪያው ስምምነት በአንቀጽ 15 ላይ የተሰጣቸውን ስልጣን ሁለቱ ከተስማሙ ስምምነቱን ማሻሻል ይችላሉ የሚለው ምን ማለት ነው? ሌሎች ታዛቢ የተባሉት ፋሲሊቴተርስ እንደ አሜሪካን፣ ኦኤዩ የኬንያው የቀድሞ ፕሬዚዳንት እነሱን ሳያስፈቅዱ እነሱ ብቻ ከጨረሱት እና ይህን አድርገናል ብለው ካሳወቁ አለቀ። ይሄ ነው። ስለዚህ ያንን ከሚገባ በላይ አላግባብ የተጠቀሙበት ሁኔታ ነው እና ይሄ ደግሞ ለሀገራችን በአጠቃላይ በጣም አደገኛ ነው። የፕሪቶሪያው ስምምነት እርግጥ የተኩስ ማቆም ስምምነት ነው። ተኩስ ሲቆም ሰላም ይመጣል የሚል እሳቤ አለ፣ ሰው አይሞትም የሚል አለ። ግን እነሱ አሁን በያዙት አካሄድ ማለት ሁለቱ አካሎች ኦህዴድ ብልጽግናና ህወሓት የበለጠ ደም የሚፈስበት ሁኔታ ሊመጣ እንደሚችል መገመት ይቻላል እና የፕሪቶሪያው ስምምነት ከሰላም ጋር ግንኙነት የሌለው ስምምነት ሊሆን ይችላል ማለት እና በዛ መልክ ነው እኔ የማየው ለማለት ነው። ወንድሜ ወንዴ፣
እዚሁ ላይ ልጨምርልና ከሶስት ሳምንት በፊት ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር አቋቋሚ ኮሚሽን ኮሚቴ መሪ የተነጠቁ የትግራይ ግዛቶችን የሚመልሰው አዲሱ የሚቋቋመው የትግራይ ጊዜያዊ አስተዳደር ነው ብሏል። እነዛ በጀነራል ታደሰ ወረደ የተነጠቁ የትግራይ ግዛቶች ብሎ የጠቀሰው የወልቃይት ጠገዴ፣ ሰቲት ሁመራ፣ ራያን የአማራ ግዛቶችን። ይህንን እሳቤ ይዘ ትናንትና የዚህ ጊዜያዊው አስተዳደር መቋቋሙ የሚያቋቁመው ሰነድ መርቀቁንና መጽደቁን አይተናል። እዚህ ጋር የሁለቱ ምስጢራዊ ስምምነትን ተቀብለን የሚቀጥለው ስቴጅ አሁን ደም ያፋሰሳል ላልከው መጨመሪያነት እየጠቀስኩ ነው እና በቆቦ በኩል እየሰማን ያለ ነው የምስራቅ አማራ ፋኖ ለኢትዮጵያ ህዝብና ለአማራ ህዝብ መግለጫ አውጥቷል። ከትናንትና ወዲያ መከላከያው አካባቢውን ለቆ ልዩ ኃይሉንና ፋኖን አስወጥቷል። በአንጻሩ ደግሞ የወያኔ ሰራዊት በገፍ እየመጣ ነው። የሚቀጥለው ስቴጅ ጦርነት በአብይ ስፖንሰርነት ቲፒኤልኤፍ አማራን ክልል ዳግም የመውረር እድሉ አሰፊ ነው ብለን መግለጽ አንችልም። ይህንንስ ወረራ እንዴት ነው የአማራ ክልል ሊቋቋምና ሊመክት የሚችለው ብለን ነው የምናስበው?
አዎ እንግዲህ ቀደም ብዬ እንዳልኩት ለአማራ ጥሩ ጊዜ እየመጣ አይደለም ማለት ይቻላል። አሁንም ወደ አማራው ክልል እያስገመገመ ያለው የጨለማና የመከራ ጊዜ ነው ብዬ ነው የማስበው። የቱን ያህል ይቆያል ይሄ ወደፊት የምናየው ይሆናል እና